ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እነሰለኝ እንደምን አመሻችሁ ቋድማችቻችን። ዛሬ ሰኞ ነሐሴ 29 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ነሐሴ 29 ቀን 1371 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። በመጨረሻም ባለፈው ሐሙስ ጀምረነው የነበረውና አቶ ኢያሱ አለማየሁ ከ 360 ጋር ያደረጉትን ቃለ ምልልስ ሁለተኛውን ክፍል አሰምተን ክፍል 1 ፕሮግራማችን ይጠናቀቃል።
በመላው አማራ ተፈናቅሎ የቀጠለው የህልውና ትግል ዛሬም ጫፍ እስከሚደርስ ድረስ ሁሉን ያካተተና በአንድና ለመጨረሻ ጊዜ በሚል መርህ ሁሉን አቀፍ የሆነው ትግል ተጠናክሮ ቀጥሏል። በአማራ በተለይ ደግሞ በጎጃምና በሸዋ ክፍለ ሀገሮች የተጠናከረው ትግል የምስራቅ አማራ ፋኖን ሰሜን ወሎን ጨምሮ በርካቶች ህዝባዊ ኃይሎች የተሳተፉበት የህልውና ትግል እነዚህ ጠረዝ ቡድኖች ሊደመስስ ያልቻሉትና ሁልጊዜም ቢሆን ድልድይ የተደረጉ ወደ 4 ኪሎ የሚፈረስበት መንገድ ሚስጥር አዲስ ነገር ቢመስልም እንኳን የተለመደ ሀገር ነጻ የመውጣት ባህሉንና እንግዲህ ሀገሬ ብሎ ግንባሩን ለጥይት ጎኑን ለጦር የሚሰጥበት የነበረ የጥንት ሀገሩን እርሱን አላስቸክርም በማለት እየገሰገሰ ያለ የአማራ ህዝብ ዛሬም በክንፍ አዋጅ ውስጥ እንደሚገኝ ታውቋል። የቱን ንብረቱን እየተወ ያለምንም ጥቅማ ጥቅም ለሀገር የሚዘምት የአማራ ፋኖ ነው። የአማራ ህዝብ ኃይል የአማራ ሚሊሻና በርካታ ወጣቶችና እንዲሁም ደግሞ ዜጋ የሆነ ሁሉ የተሳተፈበት ጦርነት ሆኗል። ችግር ሲመጣ ወጣት በሰላም አርሶ አደር ሆኖ የሚቀጥሉትና በኢትዮጵያን በእርሻ የነፍስ ወከፍ የረት ገቢ በማድረግና በእርሻ ምርታቸው ደግሞ በርካታ ኢትዮጵያንን የሚመግቡት የአማራ አርሶ አደሮች ዛሬ ጦርነት ጊዜ ነው፣ ሀገራችን ምጥ ውስጥ ናት፣ ሰራዞችን እስካላስወገድን ድረስ እረፍት ብሎ ነገር አናገኝም፣ ማዳበሪያ እንዳናገኝና በህይወት እንዳንኖር እየፈረደብን ሰራዙን እናስወግዳለን ማለት የትና ንብረታቸውን ጥለው ሸሽተው በጦር ግንባር እንደሚገኙም ታውቋል። አንድ ጥይት ለአንድ ጠላት በሚል መሪ ቃል አንድ ጥይት እንኳን አለም ቦታ ላይ እንዳታርፍ በማድረግ እነዚህ የሀገር ውስጥ ነቀርሳዎችን ነጥሎ ለመጣል ትግል ማካሄድ ከጀመሩ ወራት እያለፋቸው ነው። ቴኒሽ ፋኖች ገብተው እየተፋለሙ ይገኛል። መካነ ሰላም አሁንም ፋኖቹ የመቅደላ አምባ ዩኒቨርሲቲን በቁጥጥር ስር ካደረጉ በኋላ ይህንን ምሽጋቸውን ለመደንቆትና ለማስለከት የሚያደርገውን የሽረት ትግል አገዛዙ እንዲያፍርበትና ወደኋላ እንዲያፈገፍግም ተደርጓል። በደብረ ማርቆስ ቀዝቀዝ ሞቅ ደመቅ እያለ አንድ የመለስ አንድ ያዝ ያደረገ የቀጠለው ትግል አሁን ሙሉ በሙሉ ከተማዋን ነጻ ማውጣት ባይችልም እንኳን ዙሪያውን ባሉ ጫካዎች በረቡዕ ገበያ እንዲሁም በሶች የተራራ አካባቢን ግርጌውንም እንደ ምሽግ ተጠቅሞ የያዘው የአማራ ህዝብ እንዲል ሀገሬ ብሎ አባይን ለመሻገር እንቅልፍ ሆኗል ብሎ ነገር የለውም። በደብረ ኤልያስ የጁቤ ሉማኔ ደጀን ሞታና ቢቸና እንዲሁም ደግሞ መርጦለ ማርያምና ደብረ ወርቅ የበላይ ዘለቀ ልጆች እንግል ሀገሬ ብለው ተነስተዋል። መንገዱ እንደተዘጋ ነው። አመቱ ቀጥሏል። ያመረተውን እየተጠቀመ ሰዎች ከየትኛውም ቦታ አልፈልግም ካለ ኢትዮጵያን ከኛ ይፈልጋሉ በይበልጥ እንጂ የግን ሀገሬን ነጻ ካስካልወጣ ድረስ ከምስም ቻለውን እፈልጋለሁ ብዬ የሀገሬን ቃል ኪዳን አራፍስም በማለት ይጠናከረ የመሀላ ትግላቸውን አያይዘዋል። ቡሬ ስነተሰማም ቋሪት ደንበጃን ደንበጫን አስልሊ የተጠናከረ የአማራ ህዝባዊ ኃይል የሉና ጦርነት የትኛውም የፋሽስቱ ሰራዊት ምድርቷን እንዳይረግጥ በማድረግ ደረጃ በታሪክ አንቺ ሊባል የሚችል ትልቅ ስራ ሰርተው አልፈዋል። አማራ ህዝብ በታሪክ እንደሚታወቀው ከሀገር ጉዳይ የማይደራደር በኢትዮጵያዊነት የሚያምን ለነጭ የማይገዛ ለነጻነት የሚታገል ትናንት ወያኔ ወደ 4 ኪሎ ስትመጣ መርቶ ስልጣን ለስልጣን ያበቃ መልሶ ከ4 ኪሎ ያስወጣ አሁንም ድጋሚ ወደ ስልጣን ለመምጣት ብትሞክርም እንኳን ህልም እንዲሆንባት ያደረገ የአማራ ህዝብ ነው። ዛሬም የከፋፍለ ግዛው የግብር ልጅ ኦሄድ ሲበደል ሲያበዛ በክንፍ አዋጅ ይስተናከረ የሉና ትግል እያደረገ ይገኛል። የአማራ ህዝብ ትግል ላይጨረስ አይጀመርም። በመሀል ላይ እንደ ባስ ኬርማታ የሚያቋርጥ ወይም ደግሞ ከትግሉ ወደኋላ የሚል በተለያየ ተልካሻ ምክንያት ትግሉን የሚቀለብሰው ኃይል እንደሌለም አረጋግጧል። መላ የጎንደር ህዝብ የክንፍ አዋጁን ተቀብሎ በደጋም በቆላም በብርሃም ያለ እርስ በርስ እየሰለጠነ ተፈቻ ኃይሉን እያደራጀ ይገኛል። የአማራ አካባቢ ያለው ህዝባዊ ኃይሎች በርካታ ሰራዊት እያሰለጠኑ የትጥቅ ያለው ትጥቁን ጀሌ ደግሞ ባለው መሳሪያ ተጠቅሞ ጸረ ህዝቡን ለአንድና ለመጨረሻ ጊዜ የሚጥልበትን ወይም ደግሞ ጸረ ህዝቦች የሚወድቁበትን መንገድ ለማፋጠን ጦርነቱን እያከናወኑ ይገኛሉ። በጎጃም የገጠራማ አካባቢዎች በሁሉም ቦታ በሚያስብል ደረጃ ያለማንም ተቃውሞ ተተኪ የፋኖ ህዝባዊ ኃይሎችን እያደራጁ እያሰለጠኑ እንደሚገኝም ለማረጋገጥ ችለናል። በጎንደር በወልቃይት ጠገዴ ሰቲት ሁመራ አካባቢ በኤርትራ ድንበርና በተከዜ አዋሳኝ አካባቢዎች እንዲሁም በደቡብ ጎንደር ደብረታቦር ጋይንትን አካባቢ ይዞ ተተኪ ሰልጣኞችን በማፍራትና ፖሊሱን ሚሊሻውን ከህዝቡ ጋር በማሰለፍ ረድቦቹን ለማስወገድ ቆርጠው ተነስተዋል። በተለይ የምስራቅ አማራ ፋኖ ወደ ሸኖ ተደራ በኩል የሸዋ ፋኖን ተቀላቅሎ የወሎ ፋኖ ወይም ደግሞ የነመድወደ ህዝብ ፋኖ አሁንም ህዝቡን በማስተባበር የመጨረሻ ያሉና ትግሉን ፊቱን ወደ አዲስ አበባ በማዞር እያከናወነ ይገኛል። ለዛሬ የነበረን ጠቅላላ የአማራ ሪፖርት የሚመስላል። እስከምንገና ድረስ ሰላም ሁኑ።
የሰኞ ነሐሴ 29 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ የህዝብ ድሮኑ ህብረት አንድነቱ ታጋይ ህዝብ የትጥቅ ይዞታው የደረጀና የጠራ መሆን ወሳኝ ነው። መስዋዕትነትን ይቀንሳል። ትግሉ የሚጠይቀው ዋጋም አይበዛም። ለአሸናፊነቱ ወሳኝ የሚሆነው ግን አንድነቱና ጽናቱ ነው። በመሳሪያ ብዛትና ጥራት ቢሆንም የኢትዮጵያን ህዝብ የሞሶሎኒን ጦር ባላሸነፈ ነበር። የኢንዶ ቻይና ህዝብ በአሜሪካ ወራሪ ጦር በተቸነፈም ነበር። ብዙ መሳሪያና ተመክሮ አለ። አንድነቱን ያጠነከረ ህዝብ አልበገሬና አሸናፊ መሆኑን የሚያረጋግጥ ድሮኑ መሳሪያው ከህዝብ ህብረት ጋር ሲጋጭ የሸክላ ጀበና ይሆናል። ይህን የተረዱ ጠላቶቻችን ህዝብን ፋኖን ለመከፋፈል ሙሉ ጥረት የሚያደርጉትም ለዚህ ነው። ዘረኛው አገዛዝ ፋኖና ህዝባዊ ኃይሉን ከፋፍሎ ሊያዳክምና ሊያቸንፍ ያደረገው ጥረት ሁሉ ከሽፎበታል። የተመካበት ጀበና ሰባሪ ጦር ከጥቅም ውጭ ሆኗል። እስረኛ ሆኖ ተንፍሶ ሲተለተልም ታይቷል። ፋኖን ለመከፋፈል ለማውደም መሳሪያቸው አውራጃዊነትን ማራገብ ነው። አማራውን በአውራጃዊነት መከፋፈል፣ ፋኖ ውስጥ ቀጥረኞችን አሰርገው ማስገባትና አፍራሽ ድርጊቶችን መፈጸም፣ ክፍፍልን ማብዛት። ትላንት ያገዛዙ ዋና ፈቀላጤዎች ከመቅጽበት የፋኖ ፋኖንን ሲሉ፣ ትላንት ሰላም እንጂ የምን ትጥቅ ብለው ያወገዙን ዛሬ በየሸለቆው ክላሽን አንግበን ጠላትን እየቆላነው ነውና ተከተሉን ብለው ከሐቀኛ ትግል ሊያርቁን ሲጥሩ ከተሞኘንላቸው ትግላችን ይደናቀፋል፣ ሽንፈት ይመጣብናል። ከዚህ በፊት በደርግም በወያኔም ጊዜ የደረሰብን ነው። ሊደግሙብን መፍቀድ የለብንም። ያለፈው ይበቃል ማለቱ ሲያንሰን ነው። ታግለን ወደ መጨረሻው ላይ እየሸወዱን ጭቆናም ቀጥሮብናል። ጠላት ማመኑ በሽታ ይጠናወተናል፣ ያሞኙናል። ዲስኩራቸውም ሐቅ ይመስለናል። ሻጥራቸውን ተገንዝበን በጊዜ ወግዱም አንላቸው እንጂ ጠላቶቻችን አዲስ ሆነውብን አይደለም። ዛሬ የተሰማሩብንን እናውቃቸዋለን። ትላንት አጋልጠው የሰጡንም ናቸው። የክህደትና ባንዳነት አባወራዎች ዘረኞች ፋኖን መከፋፈል እንዳለባቸው ተረድተዋል። ስለዚህ አማራውን በመከፋፈል አንዳንዶቹ በወር ቀለብ ቆረጣ አባብሎ በመግዛት ዋና መሳሪያውን አንድነቱን ሊያፋልሱ እየጣሩ ናቸው። ይህ መሳካት የለበትም። የፋኖ ኃይል እየጠነከረ መምጣቱን የሚክዱት አይደለም። ከያቅጣጫው ህዝቡ ከፋኖ ጎን እየቆመም ነው። ለኢትዮጵያ እስካልን ድረስ ሁሉም አገር ወዳድ ኃይል በጋራ መሰለፉ ወሳኝም ተፈላጊም ነው። የዘረኞቹ ሰለባዎችም ስህተታቸውን ተቀብለውና አምነው ሰልፍ እንዲያስተካክሉ መጥራቱም አስፈላጊ ነው። ዘረኞች ህዝብን አይወክሉም። ጥቂቶች ገዢዎችና ሰፊው ህዝብ አንድ አይደሉም። በዘረኞች ጦርና ፖሊስ ኃይል ወዘተ ተቀጥረው ዘረኞችን የሚያገለግሉ አገዛዙን ከርተው የህዝብን ኃይል እንዲቀላቀሉ ቅስቀሳና ጥሪም ያስፈልጋል። ጠላትን መከፋፈልና ማዳከም ለድል ጥርጊያ ያዘጋጃል። ከአገዛዙ ጋር ያበሩትንም ውህዳን ይህ እንደማይበጃቸው በማስረዳት መምከር፣ ይቀየሩ ዘንድ መቀስቀሱ መብረድ መቆም የለበትም። በዘረኞች ተቋሞች ላይ ለምሳሌ ወታደርና መሳሪያ አመላላሹ የአየር መንገዱ ላይ ጥብቅ ማዕቀብ ማድረጉም አስፈላጊ ነው። ይህን ነፍሰ ገዳይና ፋሽስት ኃይል ደጋፊ የሆኑትን መራቅ ግዳጅ ነው። እነዚህን እናውቃቸዋለን። ካልሆነም የማጋለጥ ዘመቻን ይፋ ማድረግ የሚቻልም ነው። ለሁሉም በስልት በህብረት መስራት መታገል መቻላችን ላይ ያጠነጥናል። ህብረትን አጠንክሮ ድርድር፣ ሰላም፣ ገለመሌ የሚሉትን ቧልት ፊት ነስቶ አምሮ እስከ መጨረሻው መታገል ነው ምርጫችን መሆን ያለበት። ይህ እድል ካመለጠን ትግላችንን ያከሽፉ ዘንድ ከፈቀድንላቸው ተረኞች ነን ያሉት አፈር ልሰው ተነስተው ህዝብንም አገርንም ሊያጠፉ ሊያደባዩ የሚጥሩ ይሆናል። አይታረሙም። በተቻላቸው ፍጥነት አማራውን ለማደባየት ኢትዮጵያን ለመበታተን የሚዋደቁ ይሆናሉ። የነብር ጭራ ይዙም ከያዙም አይለቁም ሁኔታ ላይ ደርሰናል። ዘረኞቹን ማሸነፍ መቅጣትም አለብን። በመሆኑም ታረቁ፣ ተስማሙ የሚሉን ሁሉ ገባቸው አልገባቸውም የህዝብንና የአገር ተጨባጭ ጠላቶች ናቸው። ሞኞች ብለን የምናልፈው አይሆንም። ሕፃን አዛውንቱን በዘር ትኩረት ላይ ተነስተው ጠላት ብለው የሚፈጁትን ቤተ እምነትና ሃይማኖቶችን ሊያወድሙ የተነሱትን መናፍቃን ወዳጅ ብለን ልንደግፍ ለሰኮንድም መጠበቅ የለበትም። ጸረ ዘረኞች ሕዝባዊ ጦርነቱ ይፋፋም። ድል ለኢትዮጵያ። በማስከተልነቱ ያሱ አለማየሁ ከሶስት ስልሳ ጋር ያደረጉትን ቃለ ምልልስ ሁለተኛ ክፍል እናሰማለን።
አዎ እንደው አቶ ያሱ በጣም ነው ደስ የሚል ውይይት ነው። በደንብ ነጥቦችን ያነሳን ይሄ ለሰቦም ለትውልድም ትምህርት የሚሆን ነው። ከእንደናንተ አይነት ብዙ ትግል ልምድን ባለ ቱባ ልምድ ባለቤት ከሆናችሁትና የመስዋዕትነትም ባለቤት ከሆናችሁት እንደ አይነት ነገር ማግኘት ለቀጣው ትውልድም ትምህርት ይሆናል። አዎ አሁን ለምሳሌ በህዋት ውስጥ ዋንኛ ኢትዮጵያ ጠላት ናት፣ ኢትዮጵያ ወራሪ ናት፣ ኢትዮጵያ እንዲህ ናት፣ ኢትዮጵያ ሲሉ መጥቶ አማራን ኦርቶዶክስን ማጥፋት ነው ሲሉ የነበሩ ህዋቶች የራሳቸውን ቢጤሎሌዎችን እንደ ፋብሪካ እቃ ሞልሙሎ ሰርቷቸው አሞልሙሎ አዘጋጅቷቸው ለነሱ መጠቀሚያና እንዲሁ የነውራቸው መሸከሚያ እንዲሆኑ አድርጎ አዘጋጅቶ ስለዚህ ያሰሙ ቆዩና በአንድ በሆነች አጋጣሚ እርስ በርሳቸው በስልጣን ምክንያት ሲጋጩ ጀት ነው ብሎ ደግሞ እያ ሲረገጥ የነበረው ወገን ድጋፍ ለመስጠት ሲጣደፍና ሲቻኮልና ያለ። እንግዲህ ከዚህ አንፃር አብዛኛውን የኢትዮጵያን ህዝብ እኮ ድንክዬ አስታውሶት ያላቸው ናቸው ወይም በእንግሊዝኛው ሾርት ሜሞሪ የሚሉትን ሊጠቀሙ ይፈል ታሪክን አርቆ የመመልከት ታሪክን እንዳለ ቀደም ተከተሉ መመዝገብ የትናንትና ጠላቶች የታሪክ ጠላት ማለት እኮ አሁናዊ ጠላቶችም ሊሆኑ የሚችሉ መኖራቸውን ማወቅ ያስፈልጋል። ነገር ግን የኃይል ሚዛን መጠቀም የሚለውን ቅድም እንደገለጹት ሆኖ በጫካ ትግል ውስጥ የእናንተ ጠላቶች በሌላ መንገድ በያፋ ላይ የመጡ ኃይሎች እንዳሉ እናንተ በእናንተና በህዋቶች ማለት እንዶ የተፈጠረው ከዚህ ከጠላት መበራከት ጋር አብሮ የተያዘ ነው ወይስ ከምን መነጨ ትላላችሁ? እንግዲህ መሳሪያ እስከመማዘዝም ደርሳችኋል። እና ጠላትን እንዴት አድርጎ ይዞ ድል መምታት ይቻላል? በምንስ አይነት ሁኔታ የበላይነትን በጠላት ላይ ማሳየት ይቻላል? እስቲ ኢያፋና ህዋት ያን የገባችሁበት ፍልሚያ ከአገር ጥያቄ አንጻር ምን መሰረት ያደርጋልና እነሱ የበላይነትን እንዲያገኙ ምን ጠቅሟቸው አንዳንዶቹ ዞሮ ደግሞ ለነሱ የወረዳ ወርደው አሽከራድረው ተመልሰው ደግሞ አሁን ሲክዱና ሲደባለቁ ሲወርዱና ሲነሱ ይስተዋላሉና እንዶ ከምን መነሻ የመጣ ነው ይላሉ።
ከወያኔ ጋርኛ እኛ ወደ የደበረን የመጀመሪያ ሰራዊት ኃይል ብለልና ቋቋም ያልነውን ያሰን አማራጭ ስላልነበረን ያው ወደ ትግራይ ለመግባት በኤርትራ መሬት ስለሆነ ጀብሃ ወይም የለፍ የሚባለው በዚህኛ ሊተባበረን ስላልፈለገ ሻቢያ እሺ ብሎ እንግዲያን ግዴ ሻቢያም ደግሞ ብዙ የዩኒቨርሲቲ ተማሪዎች የተደባለቁበት በሰብአዊ ማህበርም እንቅስቃሴ የነበሩ ልጆች እዛ የገቡበት ስለሆነ የእነሱም ተጽዕኖ ይኖሩበታል እንጂ የኢሳያስ እንኳን ፍላጎት አይመስለኝም። ይህም ድሮም መስሎኝም አያውቅም። ምክንያቱም በኢትዮጵያ ነፃ የሆነ የኢትዮጵያ ኃይል እንዲጠናከር አልፈለገም፣ እስከመጀመሪያውም አልፈለገም። ስለዚህ ገና የእኛን ጓዶች ማሰለፍ አግዶ አቆይቶ ወያኔ የሚባለውን አደራጅ ይህን ወያኔ ብሎ ያደራጀውን ብርሃነ መስቀል አንዱ መሪ እንዲሆን ብርሃነ መስቀል ነው አነጋግሮታል። ስለሆነ ያው እምቢ አለው። እኔ አባባለኝ የብሔር ድርጅት እስከውጭም ምድም አለምቦጫ አድረገም ብሎ እምቢ አለው። ግን ሞክሮ ነበር እሱን ሙሉ እና እሱን ያቋቋማቸው ያቋቋማቸው ደግሞ ኢትዮጵያ ውስጥ ነፃ የሆነ ኢትዮጵያዊ የሆነ ድርጅት እንዳይጠናከር እንቅፋት እንዲሆን ነው፣ ሌላ ነገር አይደለም። አሁን የፈለገውን ቢለፈልፍ ምን ቢል የሚያምኑትም ካሉ ይመኑት። ግን እኔ እስከማውቀው አውቃለሁ ደግሞ ታሪኩን ከመጀመሪያው ማውቀው የሚያውቁ ሰዎች አንዱ ነኝ እና ይህንን አልተቀበልንም እኛ። ከዛ በኋላ ትግራይ የኢትዮጵያ ቅኝ ግዛት ናት አይነት ነገር መስመር ይዘው መገንጠል አለበት ሁሉ ብሔር ብለው በ67 በረሃ ገብ ሲያወጡ ደግሞ እሱን ተቃወምን። የመጀመሪያ የተቃወሙን ያለን አሁን የሚከሱን እንዲህ ብሎ ምን ጠላ ደግፎ ለምን ገንጠላ ከደግፍን የእነሱን ፕሮግራም መርሃ ግብራቸውን አንደግፍ ነበር። እኛን የተቃወሙን የት ነበሩ? ሁሉም ዛሬ እንዲህ ነበር የሚሉ ያኔ የት ነበራቸው ስናላቸው መልስ የላቸው፣ ድምፃቸውም አላለም። ቀስቀስ እያሉ እንደውም ወደ ለወያኔን ያደሩት፣ እኛ ግን አላደርንም ለወያኔ። ስለዚህ በጠላትነት ፈርጀው ከትግራይ እናስወጣቸው ብለው ሻቢያና ወያኔ ተባብረው ጦርነት አውጀውብን በጦርነት አስጠቀሰውን። መሳሪያና ጥይት የነበረንን ጥራት ያውቁ ነበር። እሱን ተጠቅመው ወቅተውን ከትግራይ እንድንወጣ አደረጉ። ወደ ጎንደር ተጠቃለል። ያን ጊዜ አባ ኢትዮጵያ ትምክተኛ ኢትዮጵያዊ ምን እያሉ ያን ሁሉ የፕሮፓጋንዳ ዘመቻ ያደረጉብን ሻቢያና ወያኔ ናቸው እንጂ እኛ ወዳጅ አልነበርንም። አነጋግረናቸዋል፣ አመራሩን አነጋግረናል፣ ለማብረድ ሞክረናል፣ ንግባባ ብለናቸዋል። ወያኔ ጋር 9 ጊዜ ነው ውይይት ያደረግነው በአመራር ደረጃ እና እነሱ ውጡ፣ ከትግራይ ውጡልን፣ ትግራይ የኛ መሬት ነው፣ ሌላ እዛ ሁኑና ሌላ ቦታ እዛ ብትፈልጉ ሸዋ ብትፈልጉ ጎንደር ነው ያኔ እንነጋገር ነው ያሉ እንጂ ውጡ ነው ዋናው የነበረው እንትናቸው፣ ውጡ የሚል ነው። አሁን አንዳንዶቹ ያምናሉ፣ አንዳንዶቹ አያምኑም። እንዲህ ብለናቸዋል ተሳስተናል የሚሉ አሉ። ግን ሌሎቹ ደግሞ እንደነ ስብሐት ነጋ ደግሞ የራሳቸውን ትረካ ይዘው ያንን እሱን ነው የሚያስተናግዱት። እነ አባይ ፀሐዬም ሆኖ የሞቱትን አባይ ማን ነው?
አባይ ወልዱ
አይዶን የሞተው እንጂ በግንባሩ ያሉት
ማን ነው? ስዩም መስፍን።
ስዩም መስፍን አባይ ፀሐዬ ነው እንጂ ያኛው አይደለም። አባይ ፀሐዬ?
አዎ አባይ ፀሐዬ።
አዎ ሁለቱ እንደዛ እንደደረቁ ነው የሄዱት። ስዩም መስፍን የውጭ ጉዳይ ኃላፊያቸው ነበር። ማን ነው? ስዩም ሙሳ ነበር የሚባለው እንደማንዴ በሱዳን ምንም የተለወጠውን ነገር እና ቅርም ያለው ነገር የለም። ወቅተናል፣ አሸንፈናቸዋል፣ አስወጥተናቸዋል ከትግራይ ሲያለ ነው የሞተው። እና ሞክረናል፣ ግን እነሱ አላማቸው ሌላ ስለነበር እኛን ከዛ ማስወጣት ትግራይን መገንጠል ከኤርትራ ጋር ሆኖ ነው ያን የነበራቸው ፕላን እሱ ነው። ስለዚህ ለዚህ እንቅፋት ስለምንሆን እኛ ጋር ሊስማሙ አልቻሉም እንጂ 9 ጊዜ ነው ውይይት የተደረገው በአመራር ደረጃ በሰራዊት አመራር በምን ደረጃ በፍጹም ልንግባባ ቻል እና እኛ ድርጅት ካላችሁ ድርጅቱን እናዋህደው ሀሳባችን አንድ ከሆነ ካልሆነ በግንባር እንያዝ ካልሆነ ሶስተኛ አማራጭ እንመካከር አንፈላለግ ምክንያቱም እየተነኮሩና ጓዶቻችንን በየመንገዱ ደግሞ እየገደሉም ይመጡበት ናቸው ስለሆነበት ተጋዳዩ ደግሞ እንዴት ነው መልስ ማንሰጣቸው የሚልበት ጊዜ ነው። ሁሉም ጓደ ተጋዳይ እኛ ጋር ነበር ያውቀዋል። አመራሩም ይወቅሳል። ዝም ብላችሁ ቸል ብላችሁ አስመታችሁን ብሎ ይወቅሳል አመራሩ። እና ምንም ትን የለውም ይዘት የለውም ለማለት ይቻል። ምክንያቱም አመራሩ በዚህ ላይ ተገቢውን እርምጃ በቅድሚያ ወስዶ በተለይ ኃይል ሚዛኑ ወደኛ ባደላበት ጊዜ በሰራዊትም ቁጥር በመሳሪያም ቁጥር ወያኔ የሚባለው እናጥፋው ብለን ብንወስን ኖሮ እናጠፋቸው ነበር። ግን እንደዚህ አይደለም ፖሊሲው እኛ እንዲናርግ እንዲናርግ ሰው ለሆነም አንተ ያልከው አካባቢ ነገር ነው እና ተጠቃን ግን በዚህ ተጠቃን እና ደም ከፈሰሰ በኋላ ደግሞ ነገሮች እየተባባሱ እነሱም እያባባሱ አቋማቸውን እኛን ለማጥፋት አባይ ኢትዮጵያ ትምክተኛው ኢትዮጵያ ኃይል ስላሉን በዛ ስለቀጠሩ ግን ነገሩ እየተባባሰ ሄደ። ይሄ ነው እንጂ እኛ ከነሱ ጋር ውጊያ ፈልገን ውጊያ ልንገጥማቸውና ለምን ትግራይ ብለው ህወሓት ብለው ወይም ሰሃት ብለው ተነሱ ብለን እንወጋቸው አልፈለግንም። ምክንያቱም አቋማቸው ነው ቀስ ብለን እያግባባን ቀና አቋም እናስይዛቸዋለን በሚል ያን ነበር የተከተልነው። ይሄ ደግሞ እውነት ነው። ምን ጊዜ አሁን እንደገና ተነስተው ቢክዱ ምንም ዋጋ የለው። ታሪክ ያጋልጣቸዋል። ይሄን ያደረግነው እኛ እሱ ባንድ በኩል ሞኝነታችን ነው እንጂ ጊዜና አቅም በነበረን ጊዜ ማውደም ነበረብን የሚባለው ሜቢ ምናልባት ይሄን ማድረግ ነበረብን። ግን ሰንፈናል። ተጠቅመው ጊዜያቸውን ተጠቅመው አህጉራቸውን ተጠቅመው አረቦች ተረዷቸው ሄደው ሊቢያ ሄደው እኛ አረብ ነን ዜናዊ የሚባለው ስም ራሱ የአረብ ስም ነው ብሎ ይሄ ቀዳዳ ሰውዬ ዋሽቶ እንትን ካለላቸው አላ ብዙ እርዳታ አገኙ። እያየን እኛን ማንም ይሰጠን 5 ሳንቲም ይሰጠን ኃይል አልነበረም። አረቦቹ አይወዱንም። ምክንያቱ ኢትዮጵያ ለኢትዮጵያ ነው የምትገዛገል ስትል ያማቸዋል። እና አሁን እንትና ግብጽ ምን አደረገ ሲበል ግብጽ ለምሳሌ ለግንቦት 7 ብሎ በሻቢያ በኩል ሚሊዮን ነው የሰጠው። ግድቡንም ሊያደናቅፍ ምን ሊል ምክንያቱም እኛ ደግሞ ኖ የግብጽ አስከራ አይደለንም አቋማችን ነው ኢትዮጵያን የሚጎዳ አቋም አንወስድም። ምክንያቱም እንትኖቹን አገዛዙን የሚቃወምና የሚጎዳ አቋም ከሆነ እሺ፣ ግን ኢትዮጵያ እንደ ሀገር የሚጎዳት ከሆነ አንፈልግም ብለን ከግብጽ ጋር እኛ ያውም ያን ጊዜ ጣና በለስ ምናምን እኛ ነበርን እኮ ግን ከነሱ ጋር በፍጹም አልተጎረበስላቸውም። እና ያው እነ ብርሃኑን ይዘው 100 ሚሊዮን አፍሰው አባይ ግድብን የሚያግዱ መሰላቸው። ግን አልቻሉም። የውሸት የሻቢያ ውሸት እነሱ ናቸው የሚያደርጉት። እኔ በእኔ በኩል ገንዘብ ስጡ ብሎ የተጠቀመባቸውን ቀስ ብሎ ገብቷቸዋል። እና ኢትዮጵያ የሚለውን ጥቅም ከተገፋ ተቃዋሚውና ጠላቱ ብዙ ነው። ህዝቡ ደግሞ አይገባውም። እኛ ላይ ደግሞ በዚሁ ልክ ደግሞ እነዚህን ኢሰፋዎች ወዘተ እነዚህ ርዝራዦች በሞላ ተሰብስበው እኛ ላይ ይዘምታሉ። ኢትዮጵያ ነጠፋሱ ነው ለብሔር ጥያቄ ያነሳው አለልኝ ነው እንዲህ ያደረገ ምናምን። ብሔር ጥያቄ የተነሳውና ችግሩ የተነሳው በአገዛዞቹ በስርዓቱ ነው፣ በዋለልኝ አይደለም። ዋለልኝ መፍትሄ በዚህ ምናደርግ በሚል ነው። እሱ ተሳስቷል ብሎ መውቀስ ይቻላል፣ ያለው መፍትሄ አይረባም ብሎ። ግን ኃይለ ስላሴ ስርዓት የፈጠረውን ችግር ዋለልኝ ፈጠረው ብሎ ራስን ማታለል ነው። አሁንም ለዚህ ነው የኢትዮጵያ የብሔር ጥያቄ የብሔር ችግር ውስብስብነቱና መፍትሄው ምንድን ነው የሚውላል ሊገባቸው ያልቻለና አሁንም ይዘባረቁት ከአንድ ጽንፍ አንድ ጽንፍ እየሄዱ ሀገራችንን ባሰ አደጋ የሚጥሩት ሁሉም ብሔርተኞቹም ሆነ ኢትዮጵያ እንወዳለን የሚሉትም ይሄ ነው። አልገባቸው
እንደው ስለዋለልኝ ካነሱልኝ በደንብ አድርገው አብራርተውልኝ እንዲሄዱ ስለሚፈልግ ነው። የዛን ጊዜ ዋለልኝ ይህንን ጽሑፍ ሲያቀርብ 26 ዓመት ጎረምሳ ነበረ። ገና ብስለቱም እውቀቱም ያንን ጽሑፍ መጥኖና ጨምቆ በደንብ አድርጎ ነቅቶ እንዲያወጣ የሚያደርግ ብቃት የለውም። ዋለልኝ በመሰረቱ ሌላ የሻቢያም ተጽዕኖ ነበረበት። ማርታ ማብራቱ የጀነራል ማብራቱ ፍሳም ልጅ የሴት ጓደኛው ነበረች። የሻቢያ መልእክት ተፈጻሚ እንዲሆን በተማሪዎች ንቅናቄ ውስጥ እሱ የጎላ ሚዛን እንዲኖረው ከፍተኛ ግፊት ነበረ። ስለዚህ ይሄንን ደግሞ የንጉሰ ነገስቱን አገዛዝም ደግሞ ለመጨረሻ መውደቅ እንዲቻል በማድረጉ ዘውዳዊ አገዛዝና ይሄ የነበረው ፍራአን እንዲሆን ምዕራባውን በጣም ይፈልጋሉ። የኢትዮጵያ መጠናከር አንድም በዘውድ ስር ጥላ አግኝቶ እንደየመኖር አይነት ሁኔታ ስለሆነ ጥንካሬ እንደሚሰጥ፣ ኦርቶዶክስም ደግሞ ህብረተሰቡን በአብዛኛው ከዳር እስከ ዳር ከሞላ ጎደል፣ እስልምናው ደግሞ በዛ ላይ ተጨምሮ የጥንታዊ የሆኑ ሃይማኖቶች ህዝቡን የሚያስተሳስር ልቅ ሆነዋል። ስለዚህ የተጠናከረች ኢትዮጵያ ምዕራባውን ስለማይፈልጉ ዋንኛ የአንድነት መሰረት የሆነውና ወራሪውን ጣላትንም ጣላንንም ጭምር ከአጼ ዳግማዊ ምኒልክ ጀምሮ በማይጨውም ጦርነት ቢሆን ላለመፈገር ትልቅ መስዋዕትነት ያስደረገው ይሄ የአገሪቱ እሴት ስለሆነ ያንን በመበታተን ቅን በቀላችንን የጥቁር አንበሳ ሆኖ ለአፍሪካ ነጻነት አርአያ የሆነውን የኢትዮጵያን ስርዓትና የእምነት መሰረቱን ለማጥፋት ምዕራባውያን ናቸው ይህንን የሰሩት እንጂ በዋለልኝ አቅም የሚደረግ አይደለም የሚሉ የዩኒቨርሲቲ የዛን ዘመን የተማሪዎች ንቅናቄ አባላት የነበሩም አሉ። በዚህ ላይ እንደው አስተያየቶን እስቲ እንዴት አድርገው እንደሚገልጹ ለመስማት ነው።
እኔ ዋለልኝን አውቀዋለሁ። ማለት በትምህርት በተማሪ ማህበር እንቅስቃሴያችን ጊዜ አውቀዋለሁ። ዋለልኝ ኢትዮጵያዊ ነው። በውልደት የወሎ አካባቢ ሰው ነው እና ወደ ትግራይም እንደኔ እንደሚያረጉት ሊከቱት አይችሉም። እና ያቀረበው እሱ ሐሳብ ያኔ በነበረው ሁላችን በጀመርነው እንትን የኢትዮጵያን ይሄ ጀመረው የብሔር ምናምን ጭቅጭቅ ምናምን ለብዙዎቻችን አዲስ ስለሆነ የእሱን መፍትሄ እንዴት ነው የምናገኘው ብሎ በተደረገው ጥረት ነው እንትን ያለው። እና ኢትዮጵያን ብሎ ለኢትዮጵያ ብሎ የታገለና ዋናው ደግሞ መለኪያው ለኢትዮጵያ ብሎ የተሰዋ ነው። የማንም ፈሪ ተነስቶ ዛሬ ቢተች ዋጋ የለው። ህይወቱን ውድ ህይወቱን የገበረው ያንን አዳሪ ስርዓት አጋልጬ ታግዬ እሞታለሁ ብሎ በመረጠው መንገድ ሞክሮ ነው ህይወቱን የገበረው። አሁን ማናት ከማርታ ጋር ከምን የሚሉ የማውቀው ነገር የለኝም። ግን ማርታም እኔም ማርታም ሳውቃት ኢትዮጵያዊ እንጂ እንትን አይደለችም። ዘመዶቿ በእኛ ትግል ተሰልፈው ብዙዎቹ ተሰውተዋል። ነዘራ ብሩክ አበበ እና ከመጀመሪያው በሻቢያን ስለሚቃወሙ ጠላት አድርጓቸው ያው ገብተው በሜዳ እንትን ብለው አብረው ነው ከ23 ከመንጓዶቻችን ጋር አብረው የተረሸኑት በደርግ። እና እሱም እንትን ኤርትራዊ ነበሩ። የማነው የስብሐት ነጋ አጎቱ የሆነው የእኛ ጓድ የሆነው ወያኔን እየታገለ ነው የተሰወው በጎጃም የሞተው እሱ። እና እኛ ይህንን ነገር አላየንም። እኛ ጋር የተሰለፉት ጓዶቻችን እነ ጋብ ደፍላ እነ ጃብር እነ ኤርትራውያኖች ከመታይት ከእንትኑ የተወለዱ ከሃይላንዱ ብቻ ወይ ከክርስቲያኑ ብቻ አይደለም ከእስላሙን ቦታ ወያኔን ተቃውመው ታግለው ጦርነት አድርገው ተሰውተዋል። እነዚህ ሁሉ የተሰውት የኤርትራን ቀብ የሚስጥር የረቀቀ ዓላማ ለማሟላት ነው ብሎ ማለት ሰማዕትን ማራከስ ነው። እና እኔ ያሳዝኑኛል እነዚህ የሚሉ ሰዎች። ሪሊ አሁን በጣም ያሳዘነው ደግሞ አሁን አዲስ ትውልድ ሆኖ ብዙ ነገር ያልተማሩት ይሄንን ሲደግሙ ሰማሉ። እኔ ባካችሁ ታሪካችሁን እስቲ ወቁ፣ ታሪካችሁን አንቡና ያን ጊዜ ወቀሳ አድርጉ ነው ሁሌ። ግን ይሄንን ተራ ተረት እና ውሸት እንትን ይላሉ ያስተጋቡታል። እና እንትና የኤርትራ ደጋፊ አልነበረም ወለልሽ በፍጹም። እንደውም አክራሪ ነው። እኛ ግራ ክንፍ የተባልነው እንደውም ከሱ ለስለስ እንላለን። እሱ አክራሪ ነበረ ነው። ባህላችን ተነካ፣ ፋሽን ሾን ቃወም ምናም ብሎ ሰልፍም ላይ በደንብ በሙሉ ልቡ የሚሳተፍ እና ኢትዮጵያዊነትን ወደፊት ሊያራምድ የሚሞክር ጓድ ነው። እኔ ይህንን መመስከር እፈልጋለሁ። እሱ የለም አሁን በህይወት። ሀሰት ነው፣ ሀሰት ሀሰት ሀሰት
ሊሆን ይችላል። እንግዲህ እያንዳንዱ ሰው የራሱን ምክንያት ያቀርባል። እነዚህም ሰው የራሱን ሀሳብ በግልጽነት የሚያውቀውን መመስከር ለሌላኛውም መረዳት ለሚገባውም ትምህርት ይሆናል። ሌሎችም ደግሞ የለም እኔ አውቃለሁ የሚሉትም ቢሆኑ የሀሳብ ፍጭትና ፍትጊያ ለመልካም ነገር ስለሚያበቃ በሚል ለአዲሱ ትውልድ ትምህርት ይሆናል በሚል ነው እርሱን በዚህ ዝግጅት ያቀረብነው። እና እንግዲህ የውሻን ቡችላ ደቦል ነው ብሎ ስም ቢሰጡት እያደገ ሲመጣ ያው ውሻ እንጂ አንበሳ አይሆንም። ሰው አስካሃዲ ነው። እርሱ እንደሚያውቁት እናንተንም ወቅታለች። እናንተን መውቃት አይደለም በአላማም ደረጃ የምትለያዩትን የአንድነት ግባቸው አንድ እንደሆነ የሚያውቁትንም የቲኤልኤፍ ሰዎችንም ለእርቅ ብላ ጠርታ አብልታ አጠጥታ አስተኝታ እንደጨረሰቻቸው የእነሱ ታሪክ ይመሰክራል። በእናንተም ላይ ደግሞ ምን ያህል ጥቃት አድርሳ እናንተ አሲምባ ሆናችሁ እነሱ ግን የራሳችን መሬት ነው በሚል በጠባብ ዘረኝነት ስሜት ጉዳት እንዳደረሰችባቸው ይታወቃል። ዛሬ አሁን የኦነግም ኃይሎችም ሆኑ እኛ ኦህዴድ ነን የሚሉ በህወሓቶች ድልና ጊዜ በለስ በቀናቸው አጭበርብረው የዋሁን የአማራን ህዝብ ለእናንተ ነጻነት ነው የምንታገለው አነካቸውም ብለው በእነሱ እየተሰነቁ የወታደራዊ አገዛዝ ድባቅ ልማታቸው ሲል ጠለላና ከለላ የልብስ ቅያሪ ጭምር ከአማራው እያገኙ የውስጥ ጥቅማቸውን ይዘው መጥተው አዲስ አበባ የተከሉት ይህ የዘር ፍጅትና የዘር ማጽናት መርዝ በባለሟሎቻቸውና በትናንትናው የሽንት ቅል አንጋቢዎቻቸው በኦህደዶች ዛሬ አልጋቸው ሲወረስ የባሰ የዘር ማጥፋት የክደት ወንጀል የሚሰሩ በመሆናቸው ወደ ማጠቃለያችን ከመሄዳችን በፊት በእናንተ ላይ የፈጸሙት ክደት ሲቀናበር እንደው ከምዕራባውያን ወይም ኢትዮጵያን ጠል ከሆኑ ኃይሎች ጋር አብሮ በነበራቸው መዋቅር የጎላ ድርሻ አለው ብሎ ያስባሉ? ሆነም እስቲ ሐሳቦትን በዛ ላይ የህዋቶችን የክደት ስራና ጥቃት ማለት ይሉ።
አይ ህዋ ወያኔ ብቻ ሳይሆን ሻቢያንም ባጠቃለለ እኛን በቋራ ባለንበት ጊዜ ሊያጠፉን ጦር አዘጋጅተው ከሱዳን አዳዲስ መሳሪያ ሁሉ አስታጥቀው አመተ ምህረቱ አሁን ትዝ አይለኝም በፋሲካ ቀን ነው ጦርነቱ የተካሄደው። ወረራ ከሱዳን አካሂደውብን አሸንፈናቸው ያሸነፍናቸው ይህንን የሚያውቅ ወዳጆቻችን የሆኑ የሱዳን ኢትዮጵያን የሚወዱና ድርጅታችን የሚወዱ እንዲህ እየተዘጋጅባቸው ነው ብለው ስለነገሩን ስለጠቆሙን በጊዜና በሱም ላይ ስለተዘጋጀን በርከት ያለ ኃይል ይዘው በጣም አዳዲስ መሳሪያ ይዘው ከቻይና የተሰጠ ነው ለሱዳን እሱን ይዘው ነበር የመጡ። ግን ይህንን ልናከሽፈው ችለናል። በይፋ በተደጋጋሚ ሊያጠፉን ሞክረዋል እና ከደቡብ ሱዳኖች ከኛ ጋር እንዳይተባበሩ፣ ኡጋንዳ ከኛ ጋር እንዳይተባበር፣ ኬንያ ከኛ ጋር እንዳይተባበር አሜሪካ ነው የታገለን በምስራቅ አፍሪካ እና አቅሙን በተባበሩት መንግስታት የኤርትራን ግንጠላ የአፍሪካ ሀገሮች እንዲደግፉ ዲከራከሩ ሁሉ ቡጥሮስ ካሊን ደግፈው ሲገፋ የነበረውና ሲገፋም የቆየውና ብዙዎቹን አጨብጫቢ ያደረገው አሜሪካ ነው ያስፈራራ። መሰራን ሰጣቸው ገልገባን ሰጣቸው ይሄን አቋማቸው ሆነ አለበት ይያለና ታግለውናል እንጂ በደንብ ነው የታገሉት። ኢትዮጵያን የታገሉት አረቦችና አድሃሪ አረቦችና አሜሪካ ናቸው። በተለይ አሜሪካ እናንተ አሜሪካን ጠላላችሁ ለምን ነው እንጠላችሁ? እኛ ሶቪየት ዩኒየን ነው አገራችን ከደርግ ጋር ሆኖ ያጠፋ ብለን ስንጮህ ነበር። ግን እነሱ ግቂማቸውን ስራረሱ ኢትዮጵያ ውስጥ ለውጥ የሚያመጣ ኃይል እንዳይኖር ነው። የዛሬው እኮ አቡነ ማቲያስ እኮ የነሱ ሰራተኛ እኮ ነው። ይሄም ይቀየም ግን በመረጃ ያለን ነገር ነው። በስራውም አርተናል ተቀጥሮ የሰራ ነው አቡነ ማቲያስ። ኢፒዲኤ ነበረ ከነ ደረጀ ደረሳ ጋር ማቴ ኢፒዲኤ ነው። አሜሪካ አቋቋሙ ድርጅት ነበር። የነሱ ደጋፊ ነበር። እኛን የሚያወግዝ ነበር። አሁን ያው የአማራ ምናምን ብሮ ከወያኔ ጋር የቆመ ድርጅት ነው። የቆመ ሰውዬ ነው። ጳጳስ አይደለም። እሱ ሃይማኖት ሰው አይደለም። የፖለቲካ ሰው ነው። በሁሉ መስክ ነው የታገሉ። እነሱ አልተኙም። እኛ ጎን
ኢፒዲኤ ምንድን ነው?
የኢትዮጵያ ህዝብ ዴሞክራሲያዊ ህብረት የሚል እነ ኮሞዶ
ከኢትዮጵያን ፕሪንስ ዴሞክራቲክ አላያንስ።
አዎ እሱ።
እሺ
እሱ ማቀጥል እሱ አና ጫፋሪ አቡነ ማቲያስ ነበር። እና አንተ አለለው ምክንያቱም የሃይማኖት ሰውም የሚከበረው ሰው መስሎ ስለማይታይ ነው። አሁንም ቢሆን የአማራው ሲጨፈጨፍ ጸጥ ይልና ወያኔ ሲጨንቃትና ችግር ሲመጣ እርቅ ሰላም ምናምን ብሎ መሰባኪ ነው። እና ትግል አደናቃፊ ነው ምለው ግን ወያኔ ነው ለኔ። እና እነዚህ ሁሉ ታግለውናል። በብዙ መስክ ነው የታገሉን። እኛ ግን ያን ጊዜ ከጎናችን የተሰለፈና የቆመ ሰው አልነበረም። የኢትዮጵያዊ ኃይሎች የሚባሉትም እኛን በማውገዝ ለወያኔ ማጫፈር ወይም ይሆን ያልሆናል ዋልታ ያረጉ እኛን በመክሰስና ሰው እንዳይል የምንሞክራቸውን የህብረት ጥሮሶች እንዳይሳኩ በማድረግ ነው ሚናቸው የነበረውና ወደኋላ መለስ ብለን ስናየው ብቻችንን ነበር። እዚያው በስሜትና በእንትን ይደግፈናል ግን ማቅም ስለሌለው የሚያሳይበትን መንገድ የለውም። እንጂ ያፓ ከህዝብ ልብና እንትን ውስጥ ይወጣ ነው ብላና ምንም ይኸው እዚሁ ነው የሚደግፈን። እዚሁ ደግፎናል። የህዝብ አቅም ነው የሁላችን አቅም። እና አሁን ፋኖ የሚባለው ኃይል ያፓ ገብቶ ይዞት ያልሆነ አቅጣጫ እያስያዘው ምናምን ምናምን የሚሉ ጀምረዋል። ደግሞ አሁን እንደተለመደው እኛው እንታገላቸዋለን። ለቀቅ ያለ
ተው። እስቲ ከዚህ ከፋኖ ጋር ካመጣው አይቀር አንድ ነገር ላያዝ። እናንተ ቀደም ሲል በነበራችሁ የትግል ጊዜ ውጤታማ ልትሆኑ ያልቻላችሁበትና ህወሓቶች ውጤት ሊያመጡ የቻሉበት እንደ ምክንያት ሲዘረዘር እነሱ ትግሉን ከጫካ ወደ ከተማ መሩ። ኢያፓ ግን የጫካውን ትታ ወደ ከተማ በመግባት ከከተማ ወደ ጫካ ለመሄድ እቅድ ስለነበራት ነው ብለው አንዳንድ ሰዎች የራሳቸውን ሐሳብ ያቀርባሉ። አሁን ደግሞ ከፋኖ ትግል ጋር አያይዘው እንዲያመጡ ነው። አሁን ፋኖ ደግሞ ትግሉን ከገጠር ጀምሮ አንዳንድ እየመጣ ወደ ከተማ ጥቃት በማድረስ ያለውን የፋሽስታውን የገዳዊ ፋሽዝምን ኃይል ለማዳከም እየሞከረ ነው። እኛ የኦሮሞማ ገዳዊ ፋሽስት ጦር የምንልበት ምክንያት ጠቅላላ የአማራውም የሌላውም የደቡቡም የሌላውም የኢትዮጵያዊ ኃይል ከዛ እየተመናመነ አመራሩ በጠቅላላ የኦሮሞማዊ ንድፈ ሐሳብ ያጠመቃቸው የጦር አዛዦች ስለተቀመጡ ነውና እንደው ዝም ብለውን ሲመለከቱ የህወሓት ውጤትና እናንተ ወዳሰባችሁበት ላለመድረስ የጀመራችሁት የትግል ስልት የሚባለው እነት ነው እና የፋኖስ ትግል ደግሞ ምን ቢሆን ይቻላል ይላሉ። አንድ ላይ ያይዘው መከተል ይችላል።
እኛ ከገጠር ወደ ከተማ ሳይሆን ከከተማ ወደ ገጠር የሚል ስልት አልነበረን። በእርግጥ በከተማ የራስ መከላከል የሚል አቋም ይዘናል። እሱን መተቸት ይቻላል። ተገፋበት ወይ በጊዜ ማቆም ነበረበት ድርጅቱ ምናምን ራሱ ድርጅቱም ሊገመግም ሞክሯል። እሱ ነው እሱን ተመክሮ ግን እኛ የገጠር ከገጠር ወደ ከተማ ኃይልን አጠናክሮ ሰራዊት በደንብ አርጎ አዳብሮ ወደዛ መስመትና ማቸነፍ የሚለውን እንደ አቋም እንደ ስልትም አልተቃወምንም። የኛም አልነበረም እንደዚህ አልነበረም። ስለዚህ ዝም ብሎ ሲቀናጡ ነው የሚያወሩት። ማውቁትን ነገር የሚያወሩ ሰዎች ናቸው። አይሱ እንዲህ ስላደረገ ነው ወያኔ ስልጣን ሊደርስና ሊደራጅ የቻለው። በረሃቡ ሰሞን እኮ ስንትና ስንት ሺ ጦር የሚያቋቁሙበትን ምግብ፣ ልብስ፣ ጦር ነው የተሰጡት። ስዊድን፣ አሜሪካ ሁሉ ያኔ ረሃብ ትግራይ ገባ ባሉበት ጊዜ እንዲህ ባይናችን እያየናቸው ነው። ላያችን ላይ መዓት ሰው የሚበላው እነሱ ጋር ሲገባ ሆነ። ስለዚህ ጦሩ በአንድ ጊዜ ደረጀ። ከዛ እርዳታ አላቸው፣ ሚሊዮን ነበራቸው። 100,000 በሳውዲ ጀዳ አሜሪካን ባንክ ነው ምናምን በሚሉት ወደ 100,000 ዶላር እንዳላቸው አረጋዊ በሬ ማምኗል። ያን ጊዜ በደንብ ነው የሰጧቸው። እና እኛ እያየን ነው እነሱ እየከበሩ ምግብ እየተሰጣቸው እህል እየተሰጣቸው መሳሪያ እየተሰጣቸው ደርግ ላይ ተጠናከሩ። ከቻይና ሳቀር ያሉ መሳሪያ ገዙት እኮ በስንትና ስንት ሚሊዮን ብር ነው። እኛን ጊዜ ያንን ለመግዛትም አቅም የለንም። የሚመጡትን ጓዶች እኛ ጋር የሚመጡትን ለማስታጠቅም አቅም አልነበረንም። እና እንትና ማን ነው ፋኖ ጥሩ ነው፣ በገጠር ነው በገጠርም ነው የጀመረው ትግሉን። ወደፊትም ይገሰግሳል። ከተማ ደግሞ መያዝ አለበት የግድ ነው። እንደውም አዲስ አበባን ነው መያዝ አለባቸውን ቀጥለው እንጂ ከተማ ይያዝም ስልቱ ከዛ እዚህ ነው የሚለው ዝም ብሎ ነው ማጫወት ነው። የማውቁትን ነገር ነው የሚያወሩት። እና እንትና ፋኖ አሁን የማንንም ምክር የማንንም የድርድር ነገር ማት የሚመጡ የመጡበት ያሉትን ነገሮች ተቋቁሞ ኃይሉን አጠንክሮ ወደ መዲናው ሚል አዲስ አበባን መያዝ አለበት። በቃ መሃሉ ሲያዝ ነው ገጠር እንትኑ ጎኑ ዳርዳሩ የሚፈታው። እኛ አይተነዋል። እኛ ማድረግ የነበረብን እሱን ነው። እኔ በእኔ ግምት ስለዚህ ጥሩ ነው የያዙት። አሁን በጣም ጥሩ ነው የያዙት። ከተማ ይይዛሉ፣ ግን ራሳቸውን አያጋልጡም። ለድሮን ዝም ብለው ተጋልጠው አይደለም የሚቆሙት። ገጠር ጠራራ ላይ ይደበቃሉ፣ ይገፋሉ። እና በስልት ከያዙት አሁን የያዙት ስልት በደንብ በውህደት እና በድርጅት ከቀጠሉበት አሸናፊ ይሆናሉ። ምንም ማንም እንትን የሚላቸው የለም። ማሸነፍ ይቻላል። አሁን ድሮን ስለተያዘ ማንም አይሸነፍም እንዴ? አሜሪካ ታሊባን አሸንፎ አሯሯጦ አይደለም እንዴ? እንደ አሜሪካ ድሮን ያለው አለ? ፈረንሳይ ይኸው ምዕራብ አፍሪካን መያዝ እኮ አቅቷታል። በረሃ ነው ያውም አገሩ። ድሮን አላቸው፣ በድሮን ይጠቀማሉ። ማለት ሰው እንትን ያደርጋሉ። ተቋቁሟቸው ከብዙ ቦታ አባረሯቸው። እና መሳሪያቸው አይደለም። እንደሱማ ከሆነ የእኛ ህዝብ ሙሶሊኒን እኮ መታገል አልነበረበት። 1 ሚሊዮን ሰው እኮ ነው ያለቀብን በሙሶሊኒ ጊዜ። እና እንዳሁኑ አይነት ሰበካ ቢኖር ያኔ አራዳኛ አይሮፕላን የለን፣ መርዝ ጢስ የለን፣ አርፈን እንቀመጠን የጣሊያን አሽከር እንሆን ነበር። እስከዛሬ ኖ የመጣ ይመጣል ብለው ጦራቸውን፣ ጋሻቸውን፣ ሞዘር እና ቸኮዛቸውን ይዘው ተጋፈጡት። 1 ሚሊዮን ሰው በመርዝ ጢስ ሁሉ ተገደለ፣ ግን አሸነፉት። እና ነፃ እንደው ነፃ ናት በምንኮራባት ሀገር ሁሉ አስረክበው ነው የሄዱት። ስለዚህ ያንን መድገም አለብን እንጂ እኛ ይሄ እንደ ኃይል አለ ምናምን ብለን ይሄውን ላልከው መሀይም አረመኔ ቡድን እጃችንን አንሰጥም፣ መስጠትም የለብንም ነው። ይሄን ነው ማመነው ነው።
አዎ እንደው እዚህ ላይ ቅድም ስለ መርዝ ጋዝ ሲናገሩ፣ አሁን ትልቁ ስራ ጉልበት፣ ልብ ነው፣ ቆራጥነት ነው፣ መደራጀት ነው፣ አላማን ማወቅ ነው። አልበገርም ባይነትን ከእውነት ጋር አንድ ላይ አሰላስሎ መያዝ ነው። አዎ በማይጨው ሙዚየም ላይ ተጽፏል ተብሎ አባቶች ሲናገሩ የሰማሁት ጦርነቱ ከፍቶ ምስቅልቅሉ ወጥቶ ከአየር የሚወርደው የመርዝ ጋዝ በርክቶ ሰው በሰው አስክረን በአስክረን ሰው በሰው ተኝቶ አይዘው በለው ይላል ህይወት ያለው ጀግና። እናዳምጥ ነበርን ቆስለን ነበርንና እኛ አባቶቻችሁ ጠላትን መከተን በመጣበት ተብሩ መልሰን ሸኝተን ነፃነትን ሰጠን ለናንተው ጠብቀን የሚል የአባቶችን መልእክት አሁን እርሶ እንደተናገሩት በቆራጥነት ታየር እንደ ዶፍ ዝናብ የሚወርደው መርዝ ሳይበግራቸው እነሱም 100 ሚሊዮን ማነው ከአንድ ሚሊዮን በላይ ሰው ሞቶ ያ ነፃነት ባልፈቀርም ባይነት ተገኝቷል። አሁንም እንደው እንግዲህ ይሄ ወጣት አንዳንዶቹ አሁን ትግሉ ያሁኑ የፋኖን ትግል ለማኮላሸት እንደው ለወጣቱ የተለያዩ የባዕዳን ሰዎች ትግሉን ለማኮላሸትና ካለው መንግስት ጋር እንዲሁ ከክልሉ መንግስት ጋር እንዲደራደር ይላል። ሙቀ ገንፎን አይደግፍም። የክልሉ የአማራ መንግስት መስለኔ ወይም ወኪል ሆኖ ለገዳዩ የፋሽስት ኦሮሞማ አገዛዝ አማራውን እግር ተወርጭ እያሳሰረው የሚያስገድልና አማራውን በማንነቱ እያረደው ደሙን የሚጠጣ ጽንፈኛ የኦሮሞ መንጋ ህዝቡን አይደለም ጽንፈኛ የኦሮሞማ መንጋዎች ከኦሮሞ እንዲወጡና በጥላቻ እንዲሰለጥኑ የተደረጉት የሰውን ስጋ እስኪበሉ ድረስ ጥላቻውን አግነነውባቸው ግብ እንዲፈጸም ከነህይወታቸው እንዲቃጠሉ ህይወታቸው ሳይለይ ከስጋቸው እንዲቀበሉ የሚያስተረክ ጭካኔን አምጥቷል። ይህንን በመንግስት ደረጃ አጠናብሮ አስተካክሎ የመሳሪያ ድጋፍም ጭምር ሰጥቶ ስም እየቀየረና ራሱም እያደራጀ የአማራና የተቀረው ኢትዮጵያ የሚለውን ወገን ለማጥፋትና ሰልቅጦ ለማዋል የኦሮሞማው የገዳዊ ፋሽዝም ስራውን እየሰራ ነው። ችግሩ ያለው እዛው 4 ኪሎ ቤተ መንግስት ነው። የአማራው ጥላት ያለው 4 ኪሎ ቤተ መንግስት ነው። የተቀረውማ አገልጋዩና የሱም ነውር ተሸካሚና ነውር ተቀብሎ የሆነ ቦታ የሚጥል እንጂ ከአማራ ጋር ተደራድሮ ውጤት ሊያመጣ የሚችል የአማራ ክልል አገዛዝ የሚባል ምስለኔ ለሆዱ ያደረ እንዲሁ ጥላው የከዳውና ሆዱ የዳሃ ቤት ጎተራ የሚያክል እንዲሁ እህል ሳይገባበት ግን ባዶ ሆኖ ትልቅ መስሎ የተቀመጠ ባዶዎች የተሰበሰቡበት ነው። ስለዚህ አማራና ኢትዮጵያዊ የሆነው ለአገሩ ቀናይ የሆነው ጠላቱ የተቀመጠው ተጠናክሮ 4 ኪሎ ስለሆነ ወደዛ ነው ማምራት ያለበት ፋኖ የሚሉት አነጋገር አግባብነትና ሳይንሳዊነት ያለው ነው። እንደው ከዚህ አንጻር ታዲያ የአዲስ አበባ ከተማ ወጣት አቶ ኢያሱ ምን ያለ ይመስሎታል? እንቅስቃሴ አይታይም። አዲስ አበባ ተከባለች። በጠቅላላ ከሰባት ዞኖች ውስጥ ለውስጥ ይሄ ኢንትራ ኮሙኒኬሽን የሚሉት መንገድ ዘርግተው አዲስ አበባን በአራት ማዕዘን ዘግተዋል። የገጠር ከተማ ውስጥ አማራው እንዳይገባ ቀረጥ ወይ ኮቴ የሚሉት አይታወቅም እየተያዘ ሲታፈንና የእግት መክፈያ እየተጠየቀ ከ500,000 ሰዎች በላይ ቤታቸው ፈርሶ ከ32,000 በላይ አማሮች ከአዲስ አበባ እንዳይገቡ ተደርጎና አብዛኞቹም ደግሞ እስር ቤትና ለድመና ተዳርገው ከዚህ ማልፎ በአዲስ አበባ ውስጥ አሉ የሚባሉ ማህበራዊ አንቂዎች፣ ፖለቲካ ተንታኞች፣ የሰብአዊ መብት አጠንቃኞች፣ ጸሐፊዎችና ደራሲዎች፣ ጋዜጠኞች በሙሉ ወደ 10,000ና ከዛ በላይ የሚሆኑት ታስረው አዋሽ 40ና አዋሽ 7 ሲከስ የአዲስ አበባ ዝምታ በተለይ ወጣቱ እንደውም ተጠራሽተናል ለሚሉ የፖለቲካ ፓርቲዎች ከጥናትም አንጻር ከድፍረትም አንጻር የሚጎላቸው ወይም ዝም ያሰኛቸው ምንድነው ብለው ያስባሉ። ከድምዶም ጭምር እንደም ከጥናትም ከአላማም ጋር ያነሳሱት ነገር እዚህ ላይ አጠንክሮ መቀጠል ይችላል።
እኔ እንደው በተከሉ እንኳን ሁላችንም የአዲስ አበባ ህዝብ ተቃውሞ እንደድሮው ቢግል ቢፋፋም ከሌሎች ስኮርሱ ጋር ተባብሮ አጋር ሆኖ በይፋ ቢወጣ ደስ ይለናል። እኔም ደስ ይለኝ ነበር። ያልተፈለገውን አላገኘንም። ግን አዲስ አበባ ህዝብ ደግሞ በየጊዜው በአቅሙ ትግል ሞክሯል። ሲሞክር በአንድ በኩል ያገዛዙ አፈናና ጭቆና ጠንክሮ ሲመጣበት፣ በሌላ በኩል ደግሞ መሪ ነን እኛን ካንተ ጎን ያሉት ደግሞ ትግሉን የደገፉ መስለው ሲያደናቅፉት እናያለን። ብዙ ገሌ ገሌ ይያም ምክንያት እንትን ስመዘዝር ምፈልገው አይደለም። ግን ብዙ ትግላችንን የህዝብ ጎራ ነን ያሉት ናቸው በለሽ እና እንግዲህ አንድ የተደራጀ ማዕከል ያስፈልገዋል። ታለሱ አይቻልም። ድርጅት ወያኔ ድርጅት ያስፈልግም የሚል ብዙ ሰበካ ያረጋችሁ ምክንያቱም ከተደራጀ ህዝብ ኃይለኛ እንደሚሆን ስለሚያውቁ ነው። ድርጅት ኃይል ነው። ድርጅት መሳሪያ ነው። እንዳይደራጅ ነው ያረጉት። አሁንም በብዙ ጊዜ ስናይ ለአማራውም እኮ ፈሉ እኮ ድርጅቱ ነው ምንድነው አዛዥ ናዛዥ ነው የሚሉት እኮ ፈሉ። ይሄ ጥሩ አይመስለኝም። ትግልን እንትን የሚያደናግርና የሚያጠፋ ነው። የሽግግር መንግስት ያለው ለምሳሌ ሌሎቹ ሽግግር መንግስት እያሉ ይዘቱን ለሞላ ባዶ አድርገው እኛ በማንፈልገው ደረጃ ለህዝብ በማይጠቅም ደረጃ ሽግግር ብለው ስሙን ይጠቀሙበታል። ያው እነ መንግስቱም ዲሞክራሲ ህዝባዊ ዲሞክራሲ ምናምን እያሉ መሬት ለራሱ እያሉ ባዶ አስቀርተው መፈክሩን መደለያ እንዳደረጉት ማለት ነው። እና ይሄ ትክክል አይደለም። የአዲስ አበባ ህዝብ ይታገላል፣ ግን የአዲስ አበባ ህዝብ በምንጠብቀው ደረጃ አይደለም የሚታገለው። ተኝቷል። የተስማማው ይመስላል። ለምን የተስማማው አይመስለኝም እኔ ፐርስ በግሌ። ግን የደርግም ሽብር አሸማቆታል፣ የወያኔም አገዛዝ አሸማቆታል። እና አደራጅ ያላቸው ደግሞ ነን እና እንዳደረጃቸው ደግሞ ብቃት ያላቸው አይደሉ እና አላደራጁት። ዝም ብሎ ስሙን ይይዛሉ። ወዲያውኑ የኛ የራሳቸው ቱልቱላዎች አሏቸው። በቃ ትልቁ ጀግና ምናምን ጋንዲ፣ ማርቲን ሉተር ኪንግ፣ ኢየሱስም የሚያሏቸውም አሉ። አንዳንዶች እነዚህ ናቸው ይሏቸዋል። እላይ ይወጣሉ። የሚሰሩት ነገር ግን የለም፣ በተግባር የለም። ስለዚህ ሰው የሚያደራጀውም ድርጅት ያስፈልጋል። መሪ ድርጅት ያስፈልገዋል። መሪ ድርጅት እኔ ብቻ ነው የማውቀው የሚል መሪ ድርጅት ማለታችን አይደለም። ግን አርአያ ሆኖ ቀድሞ ትግሉን የሚገፋና የሚሰዋም አርአያ የሚሆነው ነገር ያስፈልጋል። ግን በዚህ ሳይ በዛ ሳይ በዛ ሳይ የፈሪ ጥርቅምና የሆዳም ጥርቅም ከሆነበት ምንም እንትን እንዲንቀሳቀስ የሚያደርገው ሁናቴ ተስፋ የሚሰጠው ሁናቴ አይደለም። እና በእርግጥ እንዲህ ስታየው ብዙ የሚያሳዝን ነገር አለ። ለምን እንዲሆናል የምንለው አለ። ያው በተለይ በትግሉ እንሰማራለን ወይ ተሰማርተናል የምንለው የፈለግነውን ሳናገኝ እሱ ትንሽ የሚያበሳጭ ነገር አለው። ግን በህዝብ ላይ ደግሞ ተስፋ መቁረጥ አይቻልም። ምክንያቱም አብዛኛው ጥፋት የህዝብ ሳይሆን የአንቄነን መሪነን የሚሉት የእነሱ ድክመት ነው ይመስለኝ እኔ። እና የረባ ድርጅቶችም የሉ ብለን ብናልፈው ነው የሚሻሉ የለ። ስለዚህ በዚህ በኩል ከድርጅት አንጻር ከመሰባሰብ አንጻር ከጥሩ አቋም ከመያዝ አንጻር ትግል ያስፈልገናል። የምንታገለው ደግሞ እንደነ ኤፍሬም ይስሐቅ እንደ ኃይሌ ገብረስላሴ ተስማሙ፣ ለወያኔ ደሩ የሚሉት እነሱን መሪ አድርጎ ወይም ታላቅ ሰው አድርጎ የትም አይደረስም። በፖለቲካ በሩጫ ሊሆን ይችላል፣ ግን በፖለቲካ የለም። እና እሱን መቀየር መቻል አለበት። ስለዚህ የሚያታግለንን ድርጅት መመስረት መፍጠር ማዕቀፍ ካለም ያስፈልጋል። እና ይሄ መሰለኝ የድርጅት ጉድለት ነው። የድርጅት ጉድለት ነው። ፖለቲካ ንግድ ሆነ። ምሁሩ ደግሞ እሱ ላይ ባልገባ ይሻላል። ለጊዜው ሌላ ጊዜ እናወራዋለን።
የመጨረሻውን ክፍል በማክሰኞ ምሽት ዝግጅታችን እናቀርባለን።
Yeah, man, yeah, 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 yeah Thank you.